ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጂን እዝትር ሐዘነን ዳሩዝ ዳፋና ነገር ወይቶ አንድ አላማ
የትርጉም ሶፍትዌሩን የሰራንበት ዋና አላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። በሰው ሰራሽ ልህቀት የታገዘ በቋንቋ መግባባትን ለማቀለል የሚያግዝ ፈጠራ ይዘው ብቅ ካሉ ወጣቶች መካከል አንደኛው ነው። ቀደም ብለን የሰማነው በሙሉ በምሽቱ ስርጭታችን ሙሉ ዝግጅቱን ይዘን መጥተናል። አብራችሁ ተስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ንጉሱ አብሮን አለ። እስከ ምሽቱ 2 ሰዓት ተኩል ድረስ አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። በሰው ሰራሽ አእምሮ የታገዘ የእንግሊዘኛ ንግግርን ወደ ትግርኛ ቋንቋ ለመመለስ የሚያስችል የኮምፒውተር መተግበሪያ በአምስት ኤርትራውያን የኮምፒውተር ኢንጂነሪንግ ምሩቃን ከሰሞኑ ይፋ ተደርጓል። በዚህ ጉዳይ ላይ ብርሃነ በርሀ ቀጣዩን ዘገባ ያጋራናል።
አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካሳይና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል አሜሪካ ድምጽ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሐሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ
ጂነስ ትራሐዝነን ዳዱዝ ዳፋና ነገር ወይቶ አንድ ዓላማው
የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ስራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግርኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያነት እንዲያግዝ በማሰብ ነው። ይህ የትግርኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው።
Thanks to all who have participated in our work.
ምስጋና ንሁሉ ስራህ ተሳትፎ።
ሶፍትዌሩ በሁለት መንገድ የቋንቋ ምለሳውን እንደሚሰራ ሜሮን ያብራራል።
አደም ቀጥታው ሐጅን ድህር መልኤ
የመጀመሪያው ግጽ በተዘጋጀው ድምጽ መቅረጫ እንዲተረጉምልን የፈለግነው የእንግሊዝኛ አረፍተ ነገር በድምጽ ቅርጽ ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምጽ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጥ ለመተርጎም በተዘጋጀው ግጽ ውስጥ በማስገባት ለመመለስ የሚያስችለን ነው።
ሌላው የፈጠራ ስራው ባለቤትና ኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል።
ዘሆነ ሐደ ቱሪስት ነጥብ ኔቲቭ
አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምጽ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሑፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል።
ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ አውሮፓውያኑ አቆጣጠር በ2019-20 ዓመተ ምህረት እንደነበረ የሚያወሳው ናኦድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል።
ቅድም ሐጅት ስራህ ከመኔሩ
ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምጽ ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሑፍ የማስፈርና ጽሑፉን ወደ ድምጽ የመቀየር ሶስት ያሰራር ደረጃ የሚከተል ነበር። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምጽ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርጓል። የኛ ግኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርጓል።
እንዲህ አይነቱ የትርጉም መተግበሪያ መለኪያ መስፈርት 50 እና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1000 ሰዓታት በተደረገለት የማለማመድ ስራ 40 ከ50 የሆነ ውጤት ሲሰጥ፣ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየአረፍተ ነገሩ መርዘምና ማጠር ከ28 እስከ 30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ ያሁኑ ስራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምጽ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ይዝና ተፈላጊው የቀመራ አቅም ያለው የዘመናዊ ኮምፒውተር አጥራት የሰራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸው የራሳቸውን ዳታ በድምጽና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጤታቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴ ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ ዳታ በመስጠት ለትርጉም ስራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ስራ እንዲያገለግል የማድረግ እቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምጽ ራዲዮ ብርሃን በርሀ አስመራ።
ብራንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች መኖሪያ ቤትን የሚጋሩበት አኗኗር ወይንም ሩምሜትስ በምዕራባውያን ሀገራት ህዝቦች ዘንድ የተለመደ ነው። በኢትዮጵያ ይህንን ባህል ለማስተዋወቅ ከዕለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋም ለመመከት እንዲሁም ወጣቶችን አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማገዝ ያለም አገልግሎት ከሰሞኑ በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘሁ በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ስራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ውስጥ የሞባይል አፕሊኬሽኖችን እየሰራሁ እገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናል እየሰራ ነው።
ሁለታችንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተመልሳ ሄዳ ነበር እና እዛ ስትሄድ ማለት ቤተሰብ ምናምን ነገር አልነገረንም። ስለዚህ ብቻ ነበረች ቤተሰብ ምናምን ነገር እያፈለገች ነበር። እኔ ዛሬ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ስለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ልካ ሲቲ ውስጥ አይደለም የሄደች የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ ያለ የሆነ አይዲያ ነበር። የእጄ ደግሞ ሞር ኮንክሪት የሆነ ለክስተሰሞ እሷ የያዘችው አይዲያ አለ፣ እሷ ተቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። ሜት የት ሄጄ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም አላሰበውም ነበረ ኦስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉት ቢሰጠይቅ ማንም ፈቃደኛ አልነበረ። አብሮ መኖር ደግሞ ከእኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችልን ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያስ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
እዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይህም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል ስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም ኤግዛሜን ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኩሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን ይሁን የመኖሪያ ቦታቸውን መለጠፍ መተግበሪያ ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬተ ጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬተ ጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ፣ ለምን ማስተዋቂያውን በዚህ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬተ ጋሪ መልእክቴን በዚህ ላስተዋውቅ የቻልኩት።
I think this concept of living in a shared apartment with other people is not
እንደመስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም አውታር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የክሬተ ጋር የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አሊስ አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ ባይሆን አትሊስት ለቤት ኪራይ እና ለቤት ቲቪ ካለ ከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜ ልጆች ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች እያለ አብዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋንኝነት እንዲቀርፍ የምትፈልጉት?
አንድ ምናምን ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው ፕላትፎርም ላይ ልንተገብር የቻልነው ሀሳብ ስኖ በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት በቦታ ውስጥ ለመጠቀም በደንብ አደርጋለሁ። የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ። ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይህ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦልክ ሰፖርት ቢኖር ለዛ ከቲም በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝ አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ።
ኢየሩሳሌም ክንፈና ኡስማን ወለላ፣ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህን ጅምራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ ዝግጅት ስንሻገር በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምጽ ነዋሪዎችን እንቅልፍ እየነሳ እንደሆነ ይነገራል። በዚህ ጉዳይ ከነዋሪዎችና የህግ ባለሙያዎች ጋር የተወያየው አስመማዊ ነው። ቀጣዩን ዘገባ አስተናርቷል።
በአዲስ አበባ ከተማ ከሃይማኖት ተቋማት፣ የጭፈራና መዝናኛ ቤቶች፣ ተሽከርካሪዎች፣ ከንግድና የመኖሪያ አካባቢዎች፣ ከመንገድ ላይ የተለያዩ የንግድ ማስታወቂያዎች፣ ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምጾች የከተማዋን ነዋሪዎች እረፍት አልባ አድርጓቸዋል። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምጽ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው፣ በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምጾች የሰውን ልጅ ሰላም የሚያውኩ ናቸው ይላሉ።
ከማስታወቂያ ጋር፣ ከተለያዩ ቅስቀሳዎች ጋር፣ ከትራንስፖርት አጠቃቀም ጋር፣ እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጭና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውቁ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዱ እንዲያውም ጸጥታ ራሱ የሚናፈቅ ነገር እየሆነ ነው።
የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ።
ዋናው ከአገልግሎት ሰጪና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው። እና በአዲስ አበባ ሁለንተናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምጽ ነው ማለት ነው።
የህግ ባለሙያው ኪዳኔ ነዋሪዎች ከድምጽ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ።
በህገ መንግስታችን አንቀጽ 44 ላይ ጤናማና ንጹህ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ 92 ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይህ ነገር ይታወቃል። በ1952 የወጣ የፍትሐ ብሔር ህጋችን አንቀጽ 12፣ 25 እና ተከታዮቹ ላይ የሌላው ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በ1995 የወጣ አዋጅ ቁጥር 300 የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደል ወይም በሰው ጤና ወይም በሌሎች ሕያዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል።
አቶ ለሜሳ በበኩላቸው ሕጎቹ ቢኖሩም የከተማ የአስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ሕጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ።
ሕጉ ላይ ስታንደርድ አለ። ስታንደርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን 75 ደሲቤል በማታ 70 ደሲቤል ነው የሚለው። ደሲቤል ማለት የዩኒት ሆኖ የድምፅ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን 65 በማታ 55 ይላል። ማታ ማለት ደግሞ ከምሽቱ 3 ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክሏል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን 55 በማታ 45 ነው የሚለው ስታንዳርዱ ማለት ነው። እና አካባቢዎችን በሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ሚክስድ ነው ሁሉ ነገር። አሁን እንደ ይሄ ሬሲደንሻል ነው፣ ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም፣ ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን። ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥቶ ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል፣ ከፍተኛ ድምፅ አለ። እንደዚህ ነው። ያለው ነገር ማለት ነው እና ኢቭን ቦታዎቹን በጣም የተከላከሉ አይነት ከተማ ነው ያለው በጣም አስቸጋሪ ያርጎታል አሁን እኛ ምንድነው የምናረገው በነዋሪዎች ስታንዳርድ ነው የምንለካው ኢንዱስትሪና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምጽ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑና ነዋሪ በብዛት ካለ በ45ቱ ነው የሚነደው በማታ ማለት ነው
የከተማ ነዋሪዎች በድምጽ ምክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል
የሚሰማውን ድምጽ እያሰሙን ከምሽቱ 9 ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው እና ህብረተሰቡ በሰፊው ያቀርባል ስለዚህ በድምጽ ብክለት የታሸጉ ግሮሰሪዎች የታሸጉ ባርና ሬስቶራንት አሉ ማስጠንቀቂያ እንጽፋለን በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን በገንዘብም ጭምር እንቀጣለን በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማርስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ ንገዳም እንጽፋለን ማለት ነው።
በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምጽ በሚያወጡ የድምጽ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ ይህም የማስተዋቂያ ህጉን ጨምሮ የህግ ክልከላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ።
የተለያየ አቋም ይተለከሉት ወረዳ የተከሰሉት አንዳንዴ ያጋጥማል። ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን ተከስተኛ ድምፅ ያሳዩ እንቀሳቀሰውን ሰው የተመርቶቻቸውን ሲያስተዋውቁ አገልግሎታቸውን ሲገልጹ ይሰማለን። የትራንስፖርት ተሽከርካሪዎችም እንደዚሁ አላስፈላጊ የሆነ ስልክ በመንሳት የሃይማኖት ተቋማትን ፉክክር በሚመስል መልኩ አንዳንዴ ተከተል ጉዳያቸው ወይም ከአካባቢው ድረስ ይዘሉ ያው የአምልኮ ስርዓት ነው በርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም።
ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሚሳ ጉደታ ተከታዩ ምላሽ ሰጥተዋል።
የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም ጉዳይ ለምንም ጉዳይ ምንም ለተቀደሰም ለሌላ ማሳብ ፍቃድ አይሰጥም ማለት ነው። ከፍተኛ ድምጽ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም ደብዳቤ አንሰጣቸውም። ስለዚህ ምንድነው የሚያደርጉ ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማው ውስጥ እየተንጫጩ የተለያየ ድርጅታቸው ማሳወቅ የሚሞክሩ አሉ። ሊመናዎች አሉ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማው ውስጥ እየተዛዛሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው ይሄንን ጉዳይ እንዲቆጣጠሩ። እኛ ግን ፍቃድ እንደማንሰጣቸውና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ህጉ ራሱ።
በኗሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሚሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ህጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ የሚከተላለፈውን ጋቢና ቪኦኤ ነበር እስካሁን ድረስ ተከታተሉ የነበረው። አብራችሁን ስላመሻችሁ በእጅጉና መሰግናለን። አጣሙ ዝይም በመስተንግደው ንጉሱ ታመሬ ደግሞ በቅንብሩ አብረናችሁ አምሽተናል። መልካም ሳምንት ይሁንላችሁ።